ካልኩ በኋላ እንግዲህ የኢትዮጵያ ህዝብ በተደጋጋሚ ከውጭ የደረሰበትን ወረራ በህይወት መስዋዕትነት እየከፈለ ነጻነትን ጠብቆ መኖሩ የታወቀ ሀቅ ነው። ሆኖም ደግሞ በሀገሩ ላይ ደግሞ እንደ ሰው ስብዕናው እንደ ዜጋ መብቱ ተከብሮለት ስርዓትን ለውጦ ለሁሉም ዜጎች እኩል የሆነች ኢትዮጵያን እና የዲሞክራሲ መብቱ የሆኑትን የመናገር በነጻ የመደራጀትን እና ብሎም በነጻ ራሱን የሚያስተዳድሩትን መሪዎች ያለምንም ተጽዕኖ በነጻነት መርጦ ማውጣትና ማውረድ እንዲችል የስልጣኑ ባለቤት እንዲሆን ላለፉት እንግዲህ 40 ዓመታት ያክል ታግሏል። ከዚህም ታላቅ መስዋዕትነት የተከፈለበት አንዱና እንግዲህ ዋነኛው የኢትዮጵያ ልጆች ትግል ከ1966 ዓመት አብዮት ፍንዳታ በኋላ የአምባገነን ወታደራዊ ደርግ ግድያ፣ እስራትና አፈና ተቃውሞ ትግል የጀመረው የኢትዮጵያ ህዝብ አብዮታዊ ሰራዊት አንዱና ዋናው ነው። የሀፓ ሰራዊት ማለት ነው። የሀሰ ለአንዲት ኢትዮጵያ፣ ለኢትዮጵያ ህዝብ እኩልነት፣ ለኢትዮጵያ ህዝብ የስልጣን ባለቤትነት ሲታገል ውድ ብርቅዬና በጣም በጣም ሀገራቸውን የሚወዱ ወገኖቻቸውን የሚወዱ ኢትዮጵያውያን ወንድሞቻችን፣ እህቶቻችን፣ እናት አባቶቻችንን አጥተናል፣ አጥተዋል። ለራሴ ለቤተሰቤ ከሚል ግላዊ ስሜት ነጻ የሆነው ከከፍተኛ ትምህርት ካላቸው እስከ የሁለተኛ ደረጃ ተማሪዎች፣ አንደኛ ደረጃ ተማሪዎች፣ ከሰራተኛው ከገበሬው አንስቶ እስከ ሰራዊቱ አባላት በከፍተኛ መንግስት ባለስልጣንነት የተቀመጡ የተቀላቀሉበት ህዝባዊ ሰራዊት ነበር ነው። የኢትዮጵያን ጥፋት የሚመኙ የውጭ ጠላቶች ኢትዮጵያን ለማጥፋት፣ ኤርትራን ለመገንጠል፣ ኢትዮጵያን ለማድከም የተነሳው ሻቢያ የዚሁ ገንጣይ ድርጅት ፍጥረት የሆነው ቲፒኤልኤፍ ዘረኛና ጸረ አንድነት ኃይል እንዲሁም ደርግ ለስልጣንና አምባገነናዊነቱን ይዞ በህዝብ ጫንቃ ላይ ለመኖር በከፍተኛ ደረጃ የሀሰን ተዋግቶታል፣ መጥቶታል። በአጠቃላይ የኢትዮጵያን የኢትዮጵያ ህዝብ ጠላቶች፣ የዲሞክራሲና የአንድነት ጠላቶች በዚህ ግንባር ላይ ጦርነት አውጀውበት ከግራና ከቀኝ መጥተውታል። ጠላቶች በግንባርና ቀደም የኢትዮጵያን ልጆች ደም አፍስሰዋል። በዚህም የኢትዮጵያ ውድ ልጆች ህይወት መስዋዕትነት የኢትዮጵያ ውድ ልጆች መስዋዕት ሆነዋል። ሌሎችም ለታሪክ ተርፈው ዛሬ የትግሉን ታሪክና ይህንን ተጋድሎ በህይወት ኖረው መቼ እንደተጀመረ፣ ለምን እንደተጀመረ፣ በምን አይነት ሁኔታ እንደተጀመረ በአጠቃላይ የነበሩበትን ያዋዩናል። እንግዲህ ትግሉን ግብ እስኪመታ ድረስ የሚደረገውን ትግል በተመለከተ በላይ ከላይ ከመቼም የበለጠ እንግዲህ እነዚህ የልምድ ባለቤቶች በከፍተኛ ደረጃ ልምዳቸውም እውቀታቸውም ሆነ ታሪካቸው አስፈላጊ ነው። ይህንንም እናምንበታለን። በአጠቃላይ ኢትዮጵያ ህዝብ የትግል ታሪክ ነው እና የኢትዮጵያ ህዝብ የትግል ታሪክ አንዱና ታላቁ ነው። በዚህ ባለፉት 40 ዓመታት ውስጥ ማለት ይቻላል። ይህም ቀጣይ ነው። በአሁኑ ጊዜም ካለው ትግል ጋር የሚያያዝ ነው። እንግዲህ ይህንን ካልኩ በኋላ ለዚህም የተጋድሎ ታሪክ አካል የነበሩትን ከፍተኛ ድንና ድንቅ በእኔም ተዘርዝረው የማያልቁ የልምድ ባለቤቶች የሆኑትን እንግዲህ በታላቅ አክብሮት አቶ መሀሪ ረዳን፣ አቶ ወንድሞ ነጋን እንኳን ደህና መጣችሁ በማለት የኢትዮጵያን ስትራግል ፎር ዲሞክራሲ ኤንድ ዩኒቲ የፓርቶክሩም አድሚኖች፣ ተሳታፊዎች፣ የቦርድ አባላት ስም በፈቃደኝነታቸውም ልባዊ ምስጋናዬን ላቀርብ እወዳለሁ። ከዚህ በመቀጠል ወደ ኢንተርቪው ከመግባቴ በፊት ለእነዚህ ውድ ብርቅዬ የኢትዮጵያ ልጆች ህይወታቸውን ለኢትዮጵያ ህዝብ መብት፣ የስልጣን ባለቤትነት፣ ለአንድነቱ ከአምባገነኖች ነጻ ሊያወጡት፣ ከዘረኞች ነጻ ሊያወጡት፣ ከገንጣዮች ነጻ ሊያወጡት፣ ከሁሉም ጋር ተጋድለው ላለፉት ጀግና የኢትዮጵያ ልጆች የአንዲት ደቂቃ የህሊና ጸሎት እንድናደርግላቸው ከዚች ደቂቃ በኋላ ጠይቃቸዋለሁ። እሺ እንግዲህ ከዚህ በኋላ እንግዲህ በቀጥታ ወደ ኢንተርቪው ነው ወደ ማስታወቂያ ሄዳለሁ። በመጀመሪያ አቶ ማህሪ ረዳ እንኳን ደህና መጡ፣ በክፍሉ ስም እንኳን ደህና መጡ እንላለን። ሁሉም በአበባና በታላቅ አክብሮት ይጠብቆታል። እንኳን ደህና መጡ።
አመሰግናለሁ።
እሺ እናትና በአንቺ በኩልም እንግዲህ አቶ ወንድሙ እንደሚገኙ ተስፋ አደርጋለሁ። ይህንኑ በማሰብ እንግዲህ ለእሳቸውን ማክሰትና ጥያቄዎችን እንዲመልሱና ራሳቸውም ያላቸውን እንዲገልጹልን ቀጥላለሁ። በመጀመሪያ ግን እንግዲህ ወደ መጀመሪያው ጥያቄ ነው የሚሄደው። የመጀመሪያው ጥያቄም እንግዲህ የሚመለከተው በቅርብ ያሉትን አቶ መሀሪን ይሆናል። አቶ መሀሪ እንግዲህ የመጀመሪያው ጥያቄ የሚሆነው እንግዲህ ያለኝ ኢንፎርሜሽን ትክክል ከሆነ እርስዎ መጀመሪያው ከነበሩ ታስፏል የሀሰን መስራቾች ኖት። ስለዚህም እንግዲህ የሀሰ መቼ እና የት ለምንስ አላማ ተመሰረተ? እንዴትስ ተመሰረተ? እስቲ ይህን ጥያቄ በመመለስ ጀምሮ።
በመጀመሪያ ቤቱ እና እንደዚሁም ሌሎቹ አድማጮች ቤት ውስጥ ያሉት ስለጋበዛችሁኝ በጣም አመሰግናለሁ። በሁለተኛ ደረጃ ግን እንደ ማሳሰቢያ ለማለት የምፈልገው እንግዲህ ይሄ ነገር ጊዜ እየሄደ ነው። አንፎርችነት በድክመታችን ለመጀመር ያህል ድርጅታችን እስካሁን ድረስ በሚገባ መልኩ ታሪኩን በደንብ ጽፎ ፓርቲውን ይሁን የሰራዊቱን ጽፎ ስላላስቀመጠ ሁላችንም በአንጎላችን የያዝነውን ነው የምንናገረው የምንመሰክርበት። መዘንጋት ሊኖር ይችላል። መሳት ሰርተን ሁኔታዎች ወይም ሰርተን የተወሰኑ ስሞች የተወሰኑ ሁኔታዎችን የመሳት ሁኔታ ሊኖር ይችላል። ቅድም እህታችን እንዳለች ያው እንግዲህ ከሰላሳ ወደ አርባው እየሄድን ነው እና ይሄን ቤቱን በደንብ ሊገነዘብልን እንፈልጋለሁኝ። በእኔ በኩል መዘንጋትም ካለ እንደዘነጋሁኝ ይገልጻለሁ። ዘንግቼም ትክክል ያልሆነ ኢንፎርሜሽን ከሰጠሁም ደግሞ በሚገባ ሁኔታውን የሚያውቁ ሰዎች እርምቱን እንዲያደርጉ እጋብዛለሁ። ይህን ካልኩ በኋላ ያሰ እንዴት ተመሰረተ፣ መቼ ተመሰረተ፣ ለምንስ ነበር ለሚለው ትንሽ ወደኋላ ተመልሰን ስለ ፓርቲው አመሰራረት መናገሩ ተገቢ ይመስለኛል። አንደኛ ፓርቲው በተመሰረተበት ጊዜ የተለየ ሁኔታ ነው የነበረው። ከ66 አብዮት ፍንዳታ በፊት ስለነበር ድርጅቱ እንደ ድርጅት ፓርቲው እንደ ፓርቲ በተመሰረተበት ሰዓት ትግሉን ለማካሄድ ራሱን አውጥቶ ያስተዋወቀው በግንባር መልክ ነው የነበረው። የፓርቲው ኢህአፓ ብሎም ደግሞ ኢህአሰ ብሎ አልነበረም። መጀመሪያ ተመስርቶ ኦፊሻሊ ተነግሮ ወደ ሜዳ የገባው የኢትዮጵያ ሕዝቦች አርነት ድርጅት በሚል መልክ ነው እና ይህንንም ቁርጥ ቀን ማስቀመጥ የምንፈልግ ከሆነ እንደኔ የሀገራችን የቀን አቆጣጠር ሰው ዘንግቶ ካልበስተቀር እሳሳት መጋቢት 5/1964 ዓመተ ምህረት የነበረው ፓርቲው የመጀመሪያ ጉባኤውን አድርጎ በፓርቲ ደረጃ ከተደራጀ በኋላ በዛው ጉባኤ ውስጥ ኢትዮጵያ ውስጥ ያለው ሁኔታ ነው ግንዛቤ ይዞ ስለወጣ ኢሚዲት ዛይ ውስጥ ትጥቅ ትግሉን ማደራጀት እንዳለበትና ሰራዊቱን መፍጠር እንዳለበትም ወስኖ ነው የመጀመሪያው ጉባኤ የተለያየው ማለት ነው። ስለዚህ ኢሚዲየትሊ ከጉባኤው ቀጥሎ ይህን ኃላፊነት የተሰጣቸው የፓርቲው አመራር ጓዶች ሰራዊቱን ማቋቋም እርምጃዎች ማድረግ ጀመሩ ማለት ነው። ይህንንም ለማድረግ ደግሞ በርከት ያሉ የውጭን እና በዛን ጊዜ የነበሩት የኤርትራ ድርጅቶች ጀብሃንም ሻዕቢያንም በተለያየ አይነት መንገድ ሊረዱ የሚችሉበትና ወደ ትግራይ ወይም ደግሞ በሌላም አካባቢ ሊያስገቡበት የሚችሉበትን ሁኔታ ማጥናት ይጀምራሉ ማለት ነው። በዛን ጊዜ በነበረው ሁኔታ ፖዚቲቭ የሆነ መልስ ተሹር የሚደረገውን እርዳታ ሁሉ እናደርግላችኋለን በዛውም ወደ ትግራይ እናስገባችኋለን ብሎ ወስኑ ያን እርዳታ ያደረገው አሁንም ታሪክ በደንብ ለማታውቁ ሰዎች በዛን ሰዓት ዑስማን ሳልሕ ሳቤ ይመራው የነበረው ህዝባዊ ኃይል ናት። አሁን መጨረሻ ላይ አድጎ ከሌሎች ጋር ተጣምሮ ምን ብሎ ምን ብሎ ሻዕቢያ ተብሎ አሁን ስልጣን ላይ ያለው ድርጅት አመራር ነው። በዛን ጊዜ ግን ዋናው መሪ የነበረው ዑስማን ሳልሕ ሳቤ ነው እና ዑስማን ሳልሕ ሳቤ ሪሊ ምንም ወደኋላ በሚልበት ማንችል ከፍተኛ እርዳታ አድርጎ አንድ ሰራዊቱ ሊሰለጥን የሚችልበትን ሁኔታ ሁሉ በመተጋገዝ ከተለያዩ ድርጅቶች ጋር ሊያሰለጥኑ ከሚችሉ ድርጅቶች ጋር በማገናኘት ፋይናንሻሊ በመርዳት ያደረገው አስተዋጽኦ ቀላል አልነበረም። ከዛም ፓርቲው በወሰነው መሰረት የስልጠናው ቦታ የስልጠናው ሁኔታ ከተዘጋጀ በኋላ ወደ የአካባቢ ያሉት የፓርቲው እርከኖች እና አካሎች ጓዶች ተመርጠው እንዲላኩ በተጠየቀው መሰረት ከዚህ ከሰሜን አሜሪካ አምስት ባለሰራት አምስቱ ጓዶች ይመስለኛል ተመርጠን ይሄን ማለት ነው። ከዛ ከአልጄሪያ ደግሞ ከነበሩት ጓዶች ውስጥ ዋንሳጌን ዘንድቼ ካለ መስተቀር ሶስት ጓዶች ወደ ስልጠናው እንዲሄዱ የቀሩት አብዛኛዎቹ ከሶቪየት ህብረት የመጡ ጓዶች ናቸው የነበሩት እና ያ ስልጠና ከተደረገ በኋላ ስልጠናው በኤርትራ መሬት አድርጎ ወደ አፊምባ መግባቱ ይሆናል ማለት ነው። ስለዚህ የአፈን ምስረታ በምናወራበት ሰዓት ከፓርቲው ምስረታ ጋር ተያይዞ አብሮ እጅ ለእጅ ተያይዞ የሚሄድ ነው። በተናጠል ለብቻው እንትን ያለበት አልነበረም። ቅድም እንዳልኩት ደግሞ መጀመሪያውኑ ራሱን አስተዋውቆ የገባው የኢትዮጵያ ህዝቦች አርነት ድርጅት በሚል በግንባር ስም የነበረው ኢህአፌ የሚለው ስም የመጣው ከየካቲት ፍንዳታ በኋላ ና ፓርቲው እንደ ኢህአፓ ራሱን ካስተዋወቀ በኋላ ኢህአፓ ከሚለው ከእሱ ጋር በስሙ ሁሉ ገና የሚሰማውም ሰው ራሱ ኢህአፌ ሲባል ሊያያይዝ በሚችልበት መልክ ስሙ እንደዛ እንዲሆን በተነገረ ሁኔታ በኋላ ቆይቶ ነው ኢህአፌ የሚለው ስም አፊምባ ከገባን በኋላ ነው ኢህአፌ የሚለው ስም የመጣው። አፊምባ እስከሚገባ ድረስ የኢትዮጵያ ህዝቦች አርነት ድርጅት በሚል ስም ነበር የሚታወቀው። እዚህ ላይ እንግዲህ በከር የምትጨምረው ነገር ካለ ጨምርበት ጥሩ ይመስለኛል።
እሺ አንድ እንግዲህ ለማይኩን ለበከር እለቃለሁ ማለት ነው።
ኦኬ አሁን ይሰማል? አንድ ሁለት ይሰማችኋል? ጥሩ እንግዲህ ጓድ መሀሪ በጨመረው ላይ ማለት በቀጠለው ላይ በመጀመሪያ በዚህ ቤት ተጋብዤ ያለፈውን ታሪካችንን ምስክርነት ቃሌን እንድሰጥ ይህንን እድል በማግኘቴ ለተጋባዦቹም ሆነ ለቤት ውስጥ ለተሰበሰባችሁ ከፍተኛ ምስጋና አቀርባለሁ። ከዛ በተረፈ እንግዲህ ክመሀሪ እንዳለው ያው የምናስታውሰው እና አንዳንድ በግልጽ ሁላችንም የምንስማማባቸውን ነገሮች ያለምንም እንትን ፋክቱን ለማቅረብ እሞክራለሁ እና በዚህ ደረጃ አሁን ጸሐዬ ባቀረበው ላይ የምጨምረው ነገር ምንድን ነው? ያው እንግዲህ ስልጠናው ፌሎ በኩል እንደተሰጠ ከየትኬት አካባቢ የመጡ ጓዶች በዚህ ስልጠና ላይ እንደተሳተፉ ገልጸዋል። ያው ከዛ በኋላ በ65 ዓመተ ምህረት እንግዲህ የቀይ ባህርን በጀልባ ተሻግረው አማድጋሚ የሆነ ሁኔታ ከዛ በኋላ በኤርትራ በረሃ ውስጥ እንደገና ጉዟቸውን ቀጥለው ህዝባዊ ሀልታት እና ሆሻቢያ የሚባለው እስከሚገኙበት ድረስ በጣም ከባድ የሆነ ተፈታታኝ የሆነ ጉዞዎች እና ድካሞችን ያሳለፉበት ሁኔታ ሲሆን በዚህ ደግሞ የመጀመሪያዎቹ ሁለቱ መስዋዕት የሆኑ ጓዶች የተሰዉበት ነው። ያማዳረ እና በመንፈስ የሚጠቀሱ ናቸው። ይህንን ካልኩ በኋላ ከ65 ዓመተ ምህረት እሱ ሊኖሩ ስለጠቀሰው እንትን አይደለም እስከ የካቲት 67 የካቲት 23 ቀን 67 አሲምባ እስከሚገባበት ድረስ ያው ወደ ሁለት አመት መሆን ነው እዛ አካባቢ የተቀየረበት ሁኔታ ነው እና ምንም እንኳን መጀመሪያ ለመግባት ከፍተኛ የሆነ ትውልድ ያሳዩ ቢሆኑ ሰራዊቱ አልፎ በተባለው ጊዜ በአጭር ጊዜ ከቦታው እንዳይደርስ የደረሰበት ግልትና እንቅፋትነት በአንድ በኩል የሚጠቀስ ነው እና በሌላ በኩል ደግሞ እዛ በቆዩበት ጊዜ ህጓቶች በወታደራዊም ሆነ በሌሎች የሽምቅ ውጊያ ስልቶችና አካሄድ አሰራር ከፍተኛ ልምዱ የቀመሱበት የተሰሙበት ሁኔታ መሆኑ የሚታሰብ ነው እና ከዛ አንጻር ያን ሁሉ መከራ ተቋቁመው እንግዲህ መጀመሪያ አሲምባ ሜዳ ከተገባ በኋላ በታጥቆ ፕሮፓጋንዳ ደረጃ ራሳቸውን ለመደበቅ በህዝቡ ውስጥ ራሳቸውን እየተከላከሉ የድርጅቱን ዓላማ እና ትግሉን ዋና ዋና ዓላማዎች ለህዝቡ ለማስረዳት እና ለመቀስቀስ ከፍተኛ ሙከራዎች አድርገዋል። ይቅርታ አንድ ጊዜ አሁን በደብ ይሰማል? አሎ እንትም ለመጨረሻ ድረስ ደረጃ ነው ያረኩ ይሰማል አሁን? ኦኬ ጥሩ። እንግዲህ ያው እስከዛ ድረስ ያለውን ለመጨመር ያክል ነው በማህሪ ያቋረጥኩት። እንደገና መልሼ ወደ ማህሪ መልሳችኋለሁ። አመሰግናለሁ። አሎ አሎ
ኦኬ። አንድ ጊዜ አቶ ማንደፍሮ ይቅርታ አርግልኝና ድምጾ በጣም ዝቅ ያለ ነበር በመጀመሪያ። እንግዲህ እንኳን ደህና መጣ፣ በጣም እናመሰግናለን። ድምጾ በጣም ዝቅ ያለ ስለሆነ ናትና ስልኩን ደውይና በስልኩ አማካኝነት ከዚህ በኋላ ያለውን ኢንተርቪዋችንን ውይይታችንን እንቀጥል። ፕሊዝ ስልኩን ደውይና በስልኩ ይሁን ካሁን በኋላ ያለው። ይሄን ካልኩ በኋላ እንግዲህ ያው ባጭሩ አጀማመሩ እንዴት ነበር የሚለውን በሁለታችሁም አማካኝነት ተብራርቷል ወይም ተገልጾልናል ማለት እችላለሁ። ከዚህ ቀጥዬ ግን እንግዲህ መሀሪ አንተን ወይም ደግሞ ቅርታ አንተ እንላለሁ። እንግዲህ ያው የዝምድና ነገር ሆኖ ነው ያቀረቡትን ሰው አንተ ማለት ስለሚ ደስ ስለሚል ነው። ኤኒዌይ ቅርታ ታደርግልኛለህ፣ ተስፋ አደርጋለሁ። እሺ እንግዲህ አንተን የምጠይቀው ምንድን ነው፣ በተለይ በተለይ ኤርትራ ከገባችሁ በኋላ እዛ የነበረው ችግር በምን አይነት ሁኔታስ እነዛን ችግሮች እንዳለፋችሁ እና በአጠቃላይ ያንን በተመለከተ ጉዟችሁን ከዛም ደግሞ አልፋችሁ የቆያችሁበትን ጊዜን አስመልክቶ ከዚያም እንግዲህ ይህንን ችግር አልፋችሁ ወደ አሲምባ በምትመጡበት ጊዜ የህዝቡ አቀባበል፣ የህዝቡ ሁኔታ ምን ይመስል እንደነበረ ብታብራራልን። እንግዲህ የህዝቡ አቀባበልም ችግሮችንም የመሳሰሉትም ነው እንግዲህ ማናኛውንም ሁኔታ ከዛ ጋር ተያይዘ ያለውን።
ኦኬ እንግዲህ ቅድም እንዳልኩት ስልጠናው ውጭ ሀገር ነበር የተካሄደው። ስልጠናው ላይ መጠነኛ የሆነ የጤና ችግሮች አጋጥመውን ነበር። ጓድ መሐመድ ማፉዝ እና አንድ ሌላ ጓድ ከሶቪየት ህብረት የመጣ በኋላ መጀመሪያ ትግራይ እንደገባን መጀመሪያ ከከዱት ሰዎች መካከል አንዱ ነው። ስሙን አህመድ ባላስታውሰውም፣ ሁለቱ በየሎ ፊቨር ታይፎይድ ፊቨር ታመው ነበር። ግን አሰልጣኞቹ ራሳቸውም ስላላወቁት ትሪትመንቱ ዘግየት ብሎ ስለደረሳቸው በኋላ መጥፎ የሆነ ውጤት እስኪደርስ ድረስ ሆኗል ማለት ነው። በዛ አልጀምርም እና ስልጠናው በጣም ጥብቅ የሆነ ጠንካራ የሆነ ያለማቋረጥ ቀን ከሌት ነበር የተደረገው። በሁለት ቡድን ነበር የተከፋፈል ነው። ሶስት ጓዶች በአንድ ላይ ስለተለያዩ ሁኔታዎች ስልጠና ሲሰጣቸው፣ በርካታዎቹ ደግሞ ሌላ አካባቢ ነበር ስልጠና የተካሄደው። ያ ካለቀ በኋላ ወደ የመን በመምጣት ሻዕቢያ መርከብ ወደ ኤርትራ ሜዳ መግባት የነበረው አቅጣጫችን እና የመን ውስጥ አንድ 6-8 ወር ድረስ ቆይተናል። ቀይ ባህር ያኔ ማህበሩ በጣም ኃይለኛ የነበረበት ጊዜ ስለነበር ማህበሩ ረገብ እስከሚል ድረስ እዛ ከቆየን በኋላ ከረም በደንብ በግልጽ ትዝ የሚለኝ በመርከቡ ላይ ስንሄድ ስንተኛው ቀን ላይ እንደሆነ አላስታውስም እንጂ ከቀዳማዊ ኃይለ ሥላሴ ቲያትር አቴት በኋላ ብሔራዊ ቲያትር ይጠራሉ ይመስለኛል። ከዛ የመስከረም አንድ ቀን ዘፈን እየተዘፈነ እንደሄድ ትዝ ይለኛል እና መስከረም መጀመሪያው ላይ እንደነበር ትዝ ይለኛል። በዛ ሁኔታ ጉዞ በመርከብ በመጓዝ ከአምስት ቀን በኋላ ባለሳሳት ኤርትራ የሱዳን መሬት ላይ አሳረፉን ማለት ነው። ኢሚዲየትሊ ተቀብለውን ያለምንም እረፍት ኢቨን ውሃ ጠጡም የለም፣ ምግብም ረዥም ተንገላታችኋል በማዕበል በምናምን የለም፣ መንገድ እንቀጥል ተብሎ ወዲያው ነው መንገዱ የተጀመረው። ብዙ ሳንሄድ ጓድ መሐመድ ማፉዝ መታመም ጀመረ። ቅድም ያነሳሁት የታይፎይድ ፊቨር ምክንያቱ ማለት ነው ለዚህ ነበር ያነሳሁት። እና ብዙም ሳይሄድ ወደቀ እና አንድ ከኛ ጓዶች ውስጥ አንድ ደግሞ ከሻቢያ ሰዎች ከእሱ ጋር ወደኋላ እንዲቀሩ ተደልኮ ጉዞአችንን እንቀጥላለን። ይህን ሙልጭ አለ ሱዳን የሰሃራ አካል የሆነ ምድረ በዳ ላይ ነበር ያረፍ ነው። ያንንም ጉዞ የተጓዝን ወደ ሶስት ሰዓት ከተጓዝን በኋላ ጓድ ቢኒያም አዳነ አዝማው ይነሳበት እና እሱም መትከል ይጀምራል። ጓድ ቢኒያም አዳነ የማታውቁት ሰዎች እንግዲህ ከድሮ ጀምሮ አዲስ አበባ ውስጥ በጣም የታወቀ ዋናተኛ የነበረ ነው። ግን አዝማውም ደግሞ አብረውት ከልጅነቱ ጀምሮ የነበረ ነው። አሁን ወደ ኋላ ተመልሼ ሳየው ሜቢ ሜዳ መግባት አልነበረበትም ወይ ባይገባ ይሻል ነበር ወይ የሚል አመለካከት አለኝ። በአሁኑ ጊዜ ምንድን ነው ሃይንድሳይት ኢዝ 20/20 እንደሚሉት ማለት ነው። ያኔ ምንም አላሰብኩበትም ነበር። ጓዱም ደግሞ መንቀሳቀስ አልቻለም። በሶስተኛ ደረጃ እኔም ደግሞ ዝም የጤና ጓደል ሳይሆን ፊዚካሊ ደግሞ በጣም ደክሙኝ፣ እኔም ብዙ መንቀሳቀስ አልቻልኩም። ሁለታችን ደግሞ እንቀራለን ማለት ነው። ሁለታችን እንቀራለን። ሌላ በሙሉ የሻቢያ መሪዎቻችን ፈጽሞ እዚህ መቆም አንችልም፣ ጀልባ ልትገለም ትችላለች ምናምን በሚል ጉዟቸውን ይቀጥላሉ። አሁን በዛ ሰዓት በመጠኑ የተሻልኩኝ ያለሁት እኔ ነኝ ማለት ነው። ጓድ ቢኒያም በጣም ታሟል በአዝማው እና ብዙም አካባቢውን ሜቢ በደንብ ላይገነዘብ ይችላል የሚል ግምት ነው ያለኝ። እኔ ግን እገነዘብ ነበር ምንድን ነው እየሆነ ያለው፣ ከዚህ በኋላ መሄዱ ነው የምንሄደው እንዴት ነው የምንሄደው? ወዴት ነው የምንሄደው? በየት አቅጣጫ ሄዱ? ምናምን የሚለው ሁሉ ምንም አይዲያውም የለንም። እዛ ያገኘናቸው ቁጥቋጦዎች ቢረዝሙ ምናልባት ሶስት ፊት የሚሆኑ አይመስለኝም። ከዛ በላይ ቁመት ያለው ትልቅ ዛፍ ጥላ የሚፈጥር የለም እና እዛ ጥላ ውስጥ ተሸጉጠን ሁለታችንም በነበርንበት ሰዓት እንደምንም ጓድ መሐመድ ማፉዝን የሻቢያው እና አንዱ የእኛ ጓድ ይዘውት መጡ እና እኛ ጋር ጥለውት እነሱ ደግሞ ይቀጥላሉ። በዚህ ሰዓት ጓድ ቢኒያም የእኛን ጓድ እኛ ምንም መሳሪያ ስለሌለን ጀብሃ እንኳ ቢመጣ ወይም ሌላም ወታደርም ቢመጣ ለመከላከል እንዲያመችን መሳሪያ ትተህልን ሂድ ይለው እና የእኛው ጓድ አንድ ክላሽን ኮፍትቶልን ይሄዳል። ጓድ መሐመድ ማፉዝን እኔ ወስጄ አንዲት ሌላ ጥላ ስር ደግሞ እንዲጋደም አደርጋለሁ ማለት ነው። በዛን ሰዓት ጓድ መሐመድ ማፉዝ እኔ ብዙም መሄድ ምችል አይመስለኝም፣ ሞት ይመስለኛል ይለኛል። እና እኔ ያኔ የድካም እንትን ሊሆን ይችላል ብዙም ልገነዘብ አልቻልኩም፣ ምን ያህል እንደደከመ ምን ያህል እንደተዳከመ። እና ትንሽ ቆይተን እኔ ተመልሼ ቢኒያም ያለበት ቦታ ቃሁኝ ሁለታችን ማርፈናል፣ እንቅልፍም ወሰድን። ከትንሽ ጊዜ በኋላ ጓድ ቢኒያም ቀሰቀሰኝ እና አይ ቲንክ ሂደህ መሐመድን ብታየው ደህና ነው፣ ወደ እኛ ሊመጣ ሞክሮ ይመስለኛል መሀል መንገድ ላይ ወድቋል ብሎ ይነግረኛል። ተመልሼ እሄዳለሁ። እንዳለውም ከጥላው ወጥቶ አሸዋው ላይ ወድቋል። ኦልሬዲ አረፋ መጥፈቅ ጀምሯል። ቶታሊ ሰውነቱ ዝሏል። እኔ ራሴ ከነበረኝ ድካም ላይ ተጨምሮ ጎትቼም እንኳ ወደ ጥላው ለመልሰው አልቻልኩም። ልክ እሱን ወደ ጥላው ለመመለስ በምታገልበት ሰዓት የጥይት ድምፅ እሰማለሁ። እሱን እዛው ጋር ትቼ ሲሄድ ጓድ ቢኒያም ራሱን ገሏል። እና በእንደዚህ አይነት አስከፊ ሁኔታ ሁለቱን ጓዶች ያሉበት ቦታ ጋር በመተው ዝም የተነስቼ ቆሜሳ የሆነ አንድ ሰው አየሁኝ። ያ ሰው ወዳለበት ጀርሃ ሊሆን ይችላል፣ ኢትዮጵያ ወታደር ሊሆን ይችላል። ምንም አልገባኝ። ያችን ክላሽንኮቭ ይሄ ብቻ ሲሄድ እንደ አጋጣሚ የሻሪያ መሪዎች የነበሩት ናቸው፣ ጓዶችን እዛ አገኘ ናቸው። ለጉባድ ብርሃነ መስቀል አረዳሁት ማለት ነው ሁኔታውን። ከዛ በኋላ አቱ ቢሆነስ ዩ ምን ያህል ጊዜ እንደቆየሁም አላውቅም። የኦንሊቲን አይ ሪመምበር በነገታው ጠዋት ቀስቅሰውን መንገድ ስንጀምር ብቻ ነው አይ ካንት ሪመምበር ዋት ሀፐን ዲዳይ ፓስ አውት። ዝም ብሎ ኖርማል እንቅልፍ ነው ወይ ምንም ትዝ የሚለኝ ነገር የለም። በነገታው ጠዋት ብቻ ብርሃነ መስቀል መጥቶ ሄደን ጓዶቹን በሚገባ ቀብረናቸው መጥተናል። መንገድን ቀጠል ተብሎ መንገዳችንን ቀጥለን ግድግር አስመራ የሚባለው የሻቢያ ቤዛማ ደረስን። ወዲያው እዛ እንደደረስን በነገታው ጠዋት የሻቢያ የሴኪሪቲ ኃላፊ መጥቶ እዛ ከነሱ ጋር እየታገሉ የኢትዮጵያ ድርጅት ፈጠር መቀላቀል እንፈልጋለን ብለው እዛ የቆዩ ጓዶች አንጥተው ለኛ ያስረክቡናል። እነዚህ የእናንተ ሰዎች ናቸው ይላሉ። በጣም ጠንካራ የሆኑ ጓዶች ከኛ ጋር ይቀላቀላሉ ማለት ነው። አሁን በዛ መካከል አንድ ነገር ልጠቅስ እንፈልገው ለወደፊቱም ቢሆን በድርጅታዊ አሰራር ይሆን በምንም ከዚህ በፊት ከነበሩን አሰራሮች ከነበረን ሁኔታ ተገንዝበን ለወደፊቱ እንዳይደገም ማድረግ ካለብን ሁኔታ ላይ እዛ እንደደረስ ኢሚዲየትሊ ሁለተኛው ቀን እንደዚህ ይመስለኛል ጓድ ብርሃነ መስቀል ስብሰባ ይጠራና እዚህ ያላችሁት ጓዶች የድርጅቱ ወታደራዊ ዊንግ ዋት ዩዝድ ናችሁ፣ ፖለቲካል ዊንጉን ወክለው እኔውንም እና ከድርጅቱ ጋር የሚደረገው ውይይት በሙሉ የሚካሄደው በእኔ በኩል ብቻ ነው በሚል ኢንፎርም ያደርገናል። እና መማር አለብን ምለው ለወደፊቱ እዚህ በድርጅት ደረጃን ያላችሁ የዚህ ድርጅት አባል መሆናችሁ የሌላ ድርጅት አባል መሆናችሁ አዞን በድርጅት ደረጃ ተደራጅታችሁ እስከሰራችሁ ድረስ እኔ እና ሌሎቹ ጓዶች የነበረን አይነት አብሶሉት የሆነ ኢንዲቪጁዋል ወይም በምናምን እምነት ጎጅ ሊሆን እንደሚችል ነው ወደ ኋላ ተመልሼ ሳየው ዊኔቨር ኮስን ዴት እኔም ይሁን ሌሎቻችን ምን ኮስን አድርገነው አናውቅም። እና አምሹ ብዙዎቻችሁ ብዙ ጥያቄ ያላችሁ ለምንድን ነው አንድ አመት ከምናምን ኤርትራ ውስጥ የቆያችሁት ብትሉኝ እኔ መልስ የለኝም። ሞስት ፕሮባብሊ መልስ ሊኖራቸው ከሚገቡት ሰዎች አንዱም ነኝ ብዬ አምናለሁ። ግን አይዶን ሀፍ ሌሎች እዚህ ድርጅት ውስጥ ያሉ ሰዎች ይህን ሁኔታ በሚገባ የሚያውቁ ካሉ ለታሪክም ለምንም ቢገልጹ ጥሩ ይሆናል። ዋንቲንግ የማውቀው ምንድን ነው ኢሚዲየትሊ ከኛ መግባት ጋር ተያይዞ በኡስማን ሳልህ ሳዕድን እና በኢሳያስ ቡድን መካከል ፉክቻ ፓወር ስትራግል እንደተነሳና አይ እኛን ሳያናግረን እኮ ነው እናንተ እንድትገቡ ያደረገው እና ተስፋስተዋል እሱ የውጭ ጉዳይ ወኪል ነው እንጂ ድርጅቱ መሪ አይደለም የሚል መልስ ተሰጥቶት እንደነበር ለብርሃነ መስቀል በተወሰነ ደረጃ አንዴ እንደደቀፈልን ትዝ ይለኛል። ከዛ አልፎ ግን ኤግዛክትሊ ዋት ምንድን ነው እንዴት ምን ነጥብ ተነስቶ ምን መልስ ተሰጥቶ ነው እንደዚህ ነው ያሉ ጊዜ መቆየት የቻል ነው ለሚለው ግን በተጨባጭ ረዳግራችሁ የምችል ኢንፎርሜሽን ምንም የለኝም። ሆኖም ግን አንድ አመት ከአሁን እንግዲህ ኤርትራ የገባ ነው በልበሳት ቅድም እንዳልኩት መስከረም መጀመሪያ ላይ ነው መስከረም 66 ማለት ነው። አሲምባ የገባ ነው ደግሞ የካቲት 67 እኔ በልገልጸው የምችል የማውቀው ነገር ስለሌለኝ ነው። እና በዚህ ደረጃ እንግዲህ ያንን መገንዘብ ይኖረብናል። ኤርትራ በቆየንበት ሰዓት ቤሲክሊ ራሳችን የፖለቲካ ትምህርት መስጠት፣ አንዳንድ ወታደራዊ እንቅስቃሴዎች ማድረግ፣ ድርጅቱን አስፈቅደን የእነሱ መሪዎች ተሰጥተውን ዝም ብለን አንድ ቦታ ጋር ቁጭ ከማለት እየተንቀሳቀስን ሰውነታችን እንዳይዝግ እንትን እንዳይል ነው። እና ስለዚህ በዛ ሁኔታ ነበረ ኤርትራ ውስጥ ያሳለፍ ነው። እና ከዚህ በኋላ ቅድም እንዳልኩት በማርች 2/1975 አፊን የራሳችንን እንቅስቃሴ በራሳችን መሪነት፣ በራሳችን ስጋት፣ በራሳችን ፍላጎት እንቅስቃሴ ገጭን የጀመርሽ ነው ማርች 2975 ዓ.ም ነው።
እዚህ ላይ አንድ መጨመር የፈለኩት ጥያቄ ቁጥርን አስመልክቶ ነው። ምን ያክል ነበራችሁ ወደ ከኤርትራ እንግዲህ በአንድ ላይ ወደ አሲምባ ለመግባት የቻላችሁ? ይችን ብትጠቅስልን።
ወይ እንግዲህ ቅድም እንዳልኩት 5 ሰዎች ከሰሜን አሜሪካ፣ 3 ከአልጄሪያ አይ ቲንክ ባለስታሳት 11 ከሶቪየት ህብረት ይመስለኛል። ከዛ ኤርትራ ሜዳ ውስጥ የቆዩን ነው የመን ውስጥ የቆዩን 2 ሌሎች ጓዶች እና ከኤርትራ ሜዳ ውስጥ የቆዩ ደግሞ ፊፋምነት ሚስቴክ እናአራት ስለዚህ 8 19 21 25 ከ25 ውስጥ 23 ሰው ማለት ነው።
በጣም ያሳዝናል። ከዚህም የበለጠ ብዙ ማለት ይቻላል። የሁለቱ ጓዶቻችን ወይም ወንድሞቻችን በዛ ቦታ ላይ በህመም ማለፍ በጣም ያሳዝናል። የተነሱለት አላማ የራሳቸውን ችግርና የራሳቸውን ጤና የሚያዩበት ሁኔታ ላይ ያለመኖሩ ነው የሚያሳየው። የወደቁለት ቦታና የወደቁበት አላማ ህይወታቸው ቢያልፍም ታሪካቸው ዘላለማዊ እንዲሆን እንግዲህ ያለንን ሁሉ ማድረግ ነው። በህይወት ያለ ነው እንግዲህ የእነሱም ሁሉ ስማቸውን ከፍ አድርጎ የማስጠራት ድርሻ ይኖርብናል። ከዚህ ጋር አያይዤ ወደ አቶ ወንድሙ ከመሄዴ በፊት አንተ ነው የምጠይቀው መሀሪ። እንግዲህ በዚያን ጊዜ ሻዕቢያ ማለትም እንግዲህ ረድተዋል፣ ጥሩ ግንኙነት ያለ ይመስላል ሁኔታዎች በመካከሉ። እንግዲህ አሁን እንደጠቀስከው በሁለቱ የራሱ መሪዎች መካከል ችግሮች እንደነበሩ ይታያል። እነዛ ችግሮች ግልጽ ሆነው የታወቁትና በተለይም እንግዲህ ከሀሰ ጋር ቅራኔው ከሻዕቢያና ከጀባ ጋር ያለው ግንኙነት ወይም ደግሞ በአጠቃላይ በዛ ውስጥ ችግሮች መከሰት የጀመሩት መቼ ነው? የችግሮች መንስኤዎች እና ምክንያቶችን ግልጽ አድርገህ መግለጽ እና ማስረዳት ትችላለህ ወይም ብሎም እንግዲህ ከትግራይ ነጻ አውጪ ድርጅት ወይም ከህወሓት ጋርም የነበረው ግንኙነት ለዛም እንግዲህ የመጣው ቅራኔ ከበኋላም ያሉትን ግጭቶች ከዚህም ቀጠል አድርገህ እንግዲህ አንድ ላይ የተያዘ ነው እና ከኢዲዩ ጋር የነበረውን ግንኙነት አስመልክቶ ከደርግ ጋር ያለውን እንግዲህ አያይዘህ የሀሰና በዛው ዙሪያ የነበሩ ድርጅቶች ጋር የነበረውን ግንኙነት ቅራኔዎች እና ችግሮች አስመልክቶ ዘርዘር አድርገህ ሰብሰብ አድርገህ ብትገልጽልን።
በመጀመሪያ ደረጃ አንድ ነገር መግለጽ የምፈልገው ኢኒሽሊ ፓርቲው እንደተመሰረተ መጀመሪያ ኮንታክት ያደረገው ጀብሃ የነበረው ጀብሃ ግን ስትሬት አፕ ያለምንም እንትን በአባል በኩል ስታይ ውጭ ዝግድ እኛ ከኢትዮጵያ ድርጅት ጋር መረናናት አንፈልግም በሚል ክሊር ስላስቀመጡት አንቲል የወያኔ መምጣት መጥቶ ካይንድ ኦፍ ባላንስ ኦፍ ፓወር እያዩ እኛን ሊቀርቡን እስከፈለጉበት ጊዜ ድረስ ምንም አይነት ግንኙነት አልነበረንም ማለት ነው። እና እዛ ላይ በዛ ልናቋቁመው ምንችል ይመስለኛል። ከሻዕቢያ ጋር የነበረው ግንኙነት አንዴ ትግራይ ውስጥ ካስገቡን በኋላ አንደኛ ትግራይ ውስጥ አሲምባ ከገባም በኋላ ሰራዊቱ የተወሰነ የራሱን መልክ ይዞ የራሱ ኮማንድ ጀነራል ኮማንድ የሚል አመራር ነው የነበረው። ጀነራል ኮማንዱ ሞሮልስ ኃላፊነቱን ወስዶ መስራት ከጀመረበት ጊዜ ጀምሮ ግንኙነቱ የምናደርገው ነበር ራሳችን ሰራዊቱ አመራር ውስጥ የነበርነ ሰዎች ስለነበር ክሊር የምናየው ነው። በጣም እየቀዘቀዘ ይመጣል ግንኙነቱ። ምንም አይነት አንዳንድ ፊት ለፊት ማለት በቀጥታ የተወሰነ እርዳታዎች እንዲያደርጉልን ከዚህ ፊት ቃል ተገብቷል ተብሎ የነበሩ ነገሮች እርዳታውን እንዲያደርጉ በምንጠይቅበት ሰዓት የሆነ ያልሆነ ምክንያት እየተሰጠ ግንኙነቱ እየተበላሸ እንደሄደ በግልጽ የምናየው የነበር ነገር ነው። በግልጽ ግን ኦልሞስት ኦፊሻል በሆነ መልክ ግንኙነቱ ያቆመው ድርጅቱ ማለት ሻሪያ የመጀመሪያውን ጉባኤው 76 መጨረሻ 77 መጀመሪያ ላይ ነበር ጉባኤውን ያካሄደው። ድርጅቱን ወክለን የሄድ ነው ጓዳ አበበ ደብተራው፣ ጓድ ሮባ እና እኔ ነበር። እዛ ላይ ኦፕንሊ በጉባኤያቸው ላይ አባ በሰሜን አሜሪካ እና በሌላ አካባቢ ባሉ ህዝባዊ ድርጅቶቹ አማካኝነት ስማችን ፈጽሞ እያጠፋ ነው እና አብረናቸው ልንሰራ የምንችል አይመስለኝም እና እዚህ ያላችሁት ሌሎች ዴሌጌሽኖች ጥሩ ግንኙነት ካላችሁ ይሄን ተግባራቸውን እንዲያቆሙ ብትመክሩልን ደስ ይለናል በሚል በጣም አጭር ጥቅጥቅ ባለች መልክ ደስተኞች እንዳልሆኑ ገለጹ። ከዛ በኋላ አይ ካንቴሪ ምንም አይነት ግንኙነት ከዛ በኋላ አልነበረንም ከሻጋ ጋር። ከተሃድ ጋር የነበረው ግንኙነት አሁን ሰርተርንቶች አሉ እንጂ የመጀመሪያው ግንኙነታችን ፎርማሊ ጥቅምት 26-68 ዓመተ ምህረት ክሳድ መገባ የሚባል መንደር ውስጥ የነበረው ከእኛ በኩል ሶስት ሰዎች ወንሰጌን ደብተራ ውሮባ እና እኔ ድርጅቱን ወክለን ሄን ከነሱ በኩል ስሑድ የሚባለው በኋላ የተገደለው የፓርላማ አባል ነበረ፣ አባይ ፀሐዬ ስብሐት አንድ ሌላ አራተኛ ሰው ነበር ማላስታውሰው፣ አራት ነበር የመጡት። እችኛዋ ስብሰባ በጣም ክሪቲካል ነች እና ትንሽ ጊዜ ፈጅቼ ኤቭሪቲንግ የምነግራችሁ ነገር ነው። ይሄን ነገር በደንብ አስተዋል ይኖርባችኋል። ምክንያቱም አንዳንድ ሰዎች ድርጅቱ ከድርጅቷ ጋር የነበረውን ግንኙነት በሚገባ አልያዘውም ወይም ትክክል አልነበረም አቋሙ በተሀሀት ላይ ወይም ህወሀት ላይ የሚል ስላለ አንድ ባንድ ነጥቦቹን አቀርብላችኋለሁ። ፎር ዩ ኢንፎርሜሽን ይህኛውን በሚመለከት በዛን ጊዜ የጻፍኩት ኖት ከኔ ጋር አብሮ ሲንከራተት የነበር እሱን ይዤ ነው የምነግራችሁ እና ጥቅምት 26-68 የነበረው ቀረብን ፎርማል በሆነ መልክ እኛ ራሳችን እናስተዋወቅ፣ እነሱም ራሳቸውን አስተዋወቁ። እኛ የሚገባ ኮፒ ይዘን ስለነበር የፓርቲውን ፕሮግራም ሰጠናቸው እና ደግሞ የአጀንዳ ነጥቦቻችንን ደግሞ ሰጠናቸው ማለት ነው። በእኛ በኩል ጠየቅናቸው። መጀመሪያ አይ እኛ ፕሮግራም የለንም አሉ። በሁለተኛ ደረጃ እየተዘጋጀ ነው፣ ልክ ሰሞኑ ያልቃል ሲያልቅ ሰጣችኋለን በሚል መለሱልን ማለት ነው። አሁን በእኛ በኩል የቀረቡት አራት የውይይት ነጥቦች የመጀመሪያ ቾይስ ነምበር ዋን ማርክሲስት ሌኒኒስት ፓርቲ። እንግዲህ ሁላችሁም መገንዘብ ይኖርባቸዋል፣ ይህ ኢህአፓ ስም ነው። ኢህአፓ ማርክሲስት ሌኒኒስት ድርጅት ነው። ስለዚህ የሚመራው በዛ የነበረው ማርክሲስት ሌኒኒስት ፓርቲ የምትመሩ ከሆናችሁ ከፓርቲው ጋር ውህደት ያቀረብንላቸው ማለት ነው። ሁለተኛው ይሄ የመጀመሪያው አማራጭ የማይሰራ ከሆነ ሜይ ቢ ማርክሲስት ሌኒኒስት ካልሆነ ወይ ማርክሲስት ሌኒኒስት ፓርቲ ውስጣቸው ከሌለ፣ ሁለተኛው አማራጭ ግንባር ብቻ ከሆነ የአንድነት ግንባር መመስረት። ይሄ ካልሆነ በሶስተኛ ደረጃ የመተባበር ስምምነት ላይ መድረስ። ሶስቱም ካልሆነ አራተኛው አለመነካካት ኦር ፒስፉል ኮኤግዚስተንስ ማለት ነው። እና ለአለመነካካት ለሚለው 9 ስፔሲፊክ የሆኑ ዝርዝር ነጥቦች አቅርበንላቸው ነበር። ለምሳሌ እነሱ ለምሳሌ እኛ እነሱ ያሉበት አካባቢ ጋር ሄደን አንዳንድ ወታደራዊ እርምጃ ልንወስድ ከሆነ ኖቲፋይ ማድረግ፣ እነሱም ደግሞ ዘሴም እኛ የእነሱ ቤዛምባ አካባቢ ከሄድ ቤዛምባቸው አካባቢ ነው ያለ ነው ሌላ ጉዳይ አይደለም በሰላማዊ ነው ብለን መንገር፣ እነሱም ደግሞ ኢኳሊ እንደዚሁ እኛን መንገር ፈጽሞ ደግሞ የሌላ አምባዎች ውስጥ አለመግባት ምናምን የሚሉ ዘጠኝ ነጥቦች ያሉበት አርዕስት ነበር ይዘነው የቀረብ ማለት ነው። እነዚህ ናቸው አራቱ ኪ ፖይንትስ ይዘናቸው የቀረብ። በማርክሲስት ኮሚኒስት ፓርቲ የሚመራ ግንባር ከሆነ ከፓርቲው ጋር ግንባሩ አለ፣ ከፓርቲው ጋር ውህደት ግንባር ከሆነ የአንድነት ግንባር መመስረት፣ ሶስተኛው የመተባበር ስምምነት ላይ መድረስ ማለት ኮኦፕሬት አድርጎ ጠላትን በአንድ ላይ የሆኑ ምን የሆኑም መምታት፣ ያ ካልሆነ ግን አለመነካካት፣ ይህ የራሳችን ስራ እንሰራለን። በእነሱ በኩል ፕሮግራም የለንም አሉ። ያቀረብ ይዘነው የመጣን ነጥብ የለንም አሉ። ድራፍትድ እየሆነ ነው ፓርቲ ፕሮግራማችን አሉ፣ ወይም ድርጅት ፕሮግራማችን አሉ። ኦኬ፣ የመጀመራችሁ ሶስት ነጥቦች እነዚህ ሶስቱ ነጥቦች አንቀበልም ስላሉ አራተኛው ነጥብ ላይ ገብተን ቅድም እንዳልኩት ዘጠኝ ዝርዝር ነጥቦቹን አቅርበን እንድንወያይ ሆነ ማለት ነው። አሁን ይህ ሁሉ ሲሆን የምንናገረው እኛ ብቻ ነን። እነሱ ቤሲክ ሰኞች ናቸው የነበሩት። መጨረሻ ላይ ምንድን ነው ያሉት? ይህ ሁሉ ለምን እዚህ ሁሉ ነገሮች ውስጥ እንገባለን? እዚህ ሁሉ ነገሮች ውስጥ ላለመግባት እና በማዕከላችንም ችግር እንዳይመጣ ምን ለማድረግ መሰረታዊ መፍትሄው እናንተ ከትግራይ መውጣት ነው። እናንተ ከትግራይ ብትወጡ ይህ ሁሉ ነገር የሚባለው ነገሮች ሁሉ አይኖርም፣ ችግሩም አይኖርም፣ ምንም አይኖርም። አሁን በዛን ጊዜ ይሄ ድርጅት ሲመሰረት፣ ፓርቲው ሲመሰረት በአጼ ኃይለ ሥላሴ ጊዜ የተመሰረተው የአጼ ኃይለ ሥላሴ ስርዓት ገና ተንቆሳቅሶም አልወደቀም። ደርግም መሰረቱን በደንብ አልያዘም ነበር። ቬሪ ክሊር ትዝ ይለኛል የመለስናቸው መልስ ስሟል ናቸው። እኛ ዊዝን በኢምፓየር ኦፍ ኢትዮጵያ ኢትዮጵያን ኢምፓየር ተብሎ በሚጠራው ጂኦግራፊክ ክልል ውስጥ ማንም ኢትዮጵያዊ ድርጅት እኛ ብቻ አይደለንም፣ ማንም ኢትዮጵያዊ ድርጅት የፖለቲካ ስራ የመስራት ራሱን የማደራጀት የማስታጠቅ አስታጥቆም ደግሞ ያለውን ስርዓት ለመጣል ትግል የማካሄድ መብቱ አንድም ድርጅት የማንንም ድርጅት ሊገፋ አይችልም። ስለዚህ ይህን አሁን የምትሉት ነጥብ አንቀበለውም በሚል ነው ያቆም ነው። እና ይህን መልሰጠናቸው ለሚቀጥለው ጥቅምት ላይ ነው የነበረው። ለሚቀጥለው ቀጠሮ ለህዳር 26 ቀጠሮ ተይዞ በዚህ እንለያያለን ማለት ነው። ይሄ የመጀመሪያው ቀን አሁን እንትኑ ኢንተረስቲንግሊ ይሄ ስብሰባ እሳት መገባ እየተካሄደ ያን አካባቢ ለምታውቁ ሰዎች ከሰበያ ብዙም አይርቅም ይሄ ቦታ። እየተካሄደ ባለበት ሰዓት የነሱ የሆነ ሰራዊት ሀረዘ የሚባል ቦታ አሲም በራሱ ተራራው ቁንጮ አካባቢ ሄዳ በሰዓት በኩል መታ ማለት ነው አማሮቹን እንደሚያስወጡ ለህዝብ ሰብስበው ገለጣ ሲያደርጉ መዋላቸውን በኋላ ከስብሰባ ተበትነን ከሄድ በኋላ ሰማን ማለት ነው። ከመነሻው እንደዚህ ነው የነበረው ከድርጅቷ ጋር የነበረን ግንኙነት። ነገር ግን ፓርቲው አንድ ደግሞ በጣም ግልጽ የሆነ አቋም ነበረው። ኢህአፓ ለብሔሮች እኩልነት፣ ለብሔሮች መብት ያምናል። ኢትዮጵያ የብዙ ብሔሮች አገር ናት። ኢህአፓ ገና መጀመሪያ ታሲር መጀመሪያ ካገኘው የብሔር ድርጅት ጋር በጦርነት ቅራኔውን ከፈታ ካሲምባ ተነስቶ ኬንያ ቦርደር እስከሚደርስ ድረስ ከስንት ድርጅት ጋር ሊዋጋ ነው። እና ለመነሾ ይሄ መሰረታዊ እምነታችንን ሊያናጋም የሚችል ስለሚሆን በዚህ አይነት መልክ አንፈታውም የሚል የፓርቲው አቋም ነበር። ስለዚህ ለእኛ እንደ ሰራዊት አመራር የተነገረን ኦል ኢንቴንሲቲ ባላችሁ አቅም ሁሉ ይህንን ቅራኔ ሰላም በሆነ መንገድ እንድትፈቱ፣ ከዚህ ውጭ ሌላ አይነት አቅጣጫ እንዳትይዙ የሚል መመሪያ ነው ከፓርቲው አመራር ለሰራዊቱ አመራር የተሰጠው። አንፎርችነትሊ ግን ሰራዊቱ ውስጥ የነበርነው አመራር አባሎች ሆን በጠቅላላ የሰራዊቱ አባሎች ፍሮም ዘ ቬሪ ቢግኒንግ ቅራኔው በኋላ በተፈታበት መንገድ እንደ መፍትሄ ካየ ነው በዛ አይነት መልክ እንደሚሆን ግልጽ ነበር ለሁላችንም። እና ከዚህ ድርጅት ጋር የነበረን ግንኙነት ይሄን ይመስላል። አው እንግዲህ ከሻቢያ ጋር የከፍታት ጉልኝና ጉባኤው አንድ የረሳውነት ነበር። ከተጀመረው ጉባኤያቸው በፊት ጓድ ተስፋይ ደረሳይ የሚመራው ሌላ አንድ ዴሌጌሽን ፎር ዋንስ ኤንድ ፋይናል ማለት ነው ሄዶ ከአንቀጣጣ ከድርጅቱ አመራር ጋር ግንኙነት ተነስቶ ነበር። ያው የታወቀችው እስከመጨረሻውም የተንጠላጠሉባትና ለትግላችን መፍትሄ ነው ብሎ ያመኑበት ፍሮም ዴር ፖይንት ኦፍ ቪው ማለት ነው የኮሎኒ የሚባለው ጥያቄ ያ ተነሳ እና ምንድነው አቋማችሁ የሚል ጥያቄ ነው የመጣው። በፓርቲው በኩል ኮሎኒ የሚለው ነገር ተቀባይነት እንደሌለው ከመጀመሪያም ጀምሮ ግልጽ ነው የነበረው። ነገር ግን ያኔ በነበረው የባላንስ ኦፍ ፓወር ነገሮችን መልሶ ላለማበላሸት ወይ በዚህ ይህን ጥያቄ እንደ ጥያቄ አንስተንም እንኳ በድርጅት ደረጃ ተወያይተንበት አናቅም፣ ለወደፊቱ እንወያይበታለን የሚል መልስ ነበር የተሰጣቸው። ግን በድርጅት በኩል ግን በዛ ጥያቄ ላይ በጣም ግልጽ የሆነ ይህ ጥያቄ ኮሎኒ አይደለም የሚል አቋም የነበረው እና በዛ በኩል እንትን አልነበረም እና አይ ቲንክ ከባህረ መስቀል ግንኙነቱን በሚያካሂድበት ሰዓት የነበረው ሁኔታ የነበረው ግንኙነት ነገሮችን አበላሽቶ ወይም አሳምሮ እንደሆነ ቅድም እንዳልኩት ምንም ነገር ስለማላቅ መግለጽ ባልችልም አትሊስት ይሄኛው ጉባኤ ይሄኛው ስብሰባ ከሻቢያ አመራር ጋር ክሊርሊ ግንኙነቱን መበጠስ እንደጀመረ ለሁላችንም ክሊር ነበር። ከዛ ቅድም እንዳልኩት ጉባኤው ላይ ከሄድን በኋላ ደግሞ በግልጽ እዛ ለነበረው ዴሌጌሽን በጣም ብዙ ዴሌጌሽን ነው የነበረው ከኢራቅ፣ ከደቡብ የመን፣ ከሊቢያ፣ በጠቃላይ ከዚህ መካከለኛው ምስራቅ ያሉ ሀገሮች ዴሌጌሽኖች ነበሩ። እነሱ ነው እንትን የተባለው እነዚህ ሰዎች ንገሩልን እና ከዛ በኋላ we never met after that ከሻቢያ ጋር ምንም ግንኙነት ተደርጎ አያውቅም። ከዛ ጉባኤ በኋላ እዛ ላይ ያከትማል። ከጀርባ ጋር የነበረው ግንኙነት እንዳልኩት ከመጀመሪያው ላይ ጥሩ አልነበረም። በኋላ ግን እነሱ ያለውን once again balance of power እያዩ በሁለተኛ ደረጃ ደግሞ ሰውር ወደ ሻቢያ እየተጠጋ መሄዱን ባዩ ጊዜ እነሱ ራሳቸው ሊቀርቡን ጀመሩ። እኛም በዛ ሳዳም ደግሞ ልንቀርባቸው ጀመር ማለት ነው። አንዴ ከቀረብናቸው በኋላ ብዙም ጠቀሜታ የነበረው እንትን አልነበረም ኤክሰፕት ኢን ዋን ኢንስታንስ። እሱም ደግሞ ሪሊ ነፍስ አድን እርዳታ ነው ያደረጉት። ሰራዊቱ በህወሓት ተገፍቶ ኤርትራ በገባበት ሰዓት ምንም እንኳ አንዳንድ የወሰዱት እርምጃ ደስ ማይል ትክክል ያልሆነ ቢሆንም እንዳለ አፍረውም ሊጥሉን ወስደው ሱዳን ሊጥሉንም ምን እያደረጉም ይችሉ ነበር። በመጠኑም ቢሆን እያንገላቱ ምን እያሉ ሶስት ወር ነው አራት ወር የኤርትራ ምዕራባዊ ቆላ ውስጥ ካስቀመጡን በኋላ ወደ ሰሜን ምዕራብ እንድንሻገር አድርገው ያደረጉት እርዳታ እኔ ልረሳውም አልችልም ነው። ማናችንም መርሳት ሊኖርብን አይገባም። ትልቅ እርዳታ ነው ያደረጉት። መሰረታዊ የሆነ መትከላዊ አቋም ስላላቸው ስለ ኢትዮጵያ ትግል ነው ወይ ነው they were just looking at their own interest። በዛን ሰዓት ወያኔ ልጥፍ ብሎ ሻቢያ ላይ ተለጥፋል። ዜርፎር ዘይ ዋንት ሳምቲንግ ኢትዮጵያ ውስጥ ከእነሱ ጋር አብሮ ሊሰራ የሚችል ድርጅት ይፈልጉ ስለነበር ከዛ አንጻር ነው። በዛ በኩል ምንም መጠራጠር አይኖርብንም። ግን በዛን ሰዓት በዛች ሁኔታ ላይ ግን ከትግራይ ጋር ላፈደፈደው ሰራዊታችን ሪሊ ነፍስ አድን እርዳታ ያደረጉት በዛ ደረጃ ልናመሰግናቸው ይገባል። ከዛ በኋላ ከትግራይ ወጥተን ሰሜን ምዕራብ ከገባንም በኋላ በመጠኑ ያደረጉልን አንዳንድ ድጋፎችን መጥፎ አልነበሩ፣ በጣም ሊመሰገኑ ብቻ ይገባል። ሆኖም ግን እነሱም ቢሆን ለወያኔ መጠናከር ከፍተኛ አስተዋጽኦ አድርገዋል መጀመሪያ ላይ። በእኛ በኩል ግልጽ የሆነ አቋም ነው የነበረን። ሁለት አቋሞች ናቸው ባይዘው የሁለቱም የኤርትራ ድርጅቶች የማይወዷቸው፣ አንደኛ የኢኮኖሚ ጥያቄ ነው፣ ሁለተኛ ደግሞ እያንዳንዳቸው አንዱን ድርጅት ብቻ እናንተ ብቻ ናችሁ የኤርትራ ሕዝብ ወኪል ብለን እንድንወጣ ይቅደፉን ነበር። በእኛ በኩል ግን ሁለታችሁም እየታገላችሁ ናችሁ፣ አንዳችሁ ብቻ ልትሆኑ አትችሉም። እናንተም ሰው አሰልፋችሁ የሚከተላችሁ ሕዝብ አለን፣ እነዚያም ሰው አሰልፎ የሚከተላችሁ ሕዝብ አለን። ስለዚህ የለም አንደኛው ብቻ ይሄኛው ብቻ ነው የኤርትራ ወኪል የምንልበት የለንም የሚለው አቋማችን ላይ እኛም ደግሞ ጽኑ ነበር። ሁለቷንም ሁለቱን አይወዷትም ነበር እና ግንኙነቱ መሻከር መሰረታዊ መነሾ ይሄ ነው። ሁለተኛ ሪል የራሳቸው ጠባብ አመለካከት መነሾ እሱ ነው፣ መሰረቱ እሱ ነው። ከዛ በኋላ ግን ሆነ ደይ ቱ ደይ ቤስስ ግን አንዳንድ ነገሮች የሚያነሱ ከሚያነሷቸው ውስጥ እነዚህ ሁለቱ ቁልፍ ነበሩ ለማለት ያህል ነው። ከኢዲዩ ጋር ማነሳሽ ሆኖ የማነሳው በተለይ ትግራይ በነበርንበት ጊዜ ከኢዲዩ ጋር ምንም አይነት ግንኙነት አልነበረንም። አንደኛ በሁለት two ends of one line ነበር ኦፕሬት የምናደርገው። እኛ ምስራቃዊ ትግራይ ውስጥ ነበር፣ በእኔ ምስራቃዊ እነሱ ደግሞ ምዕራባዊ ትግራይ አማራ አካባቢ እና ሰሜናዊ ምዕራብ የወልቃይት አካባቢ ነበር ኦፕሬት የሚያደርጉት። ኦፕሬት የምናደርግበት አካባቢ አልነበሩም። ቱ ቢ ኦነስት ቱ ዩ ድርጅቱ መነሻው ላይ ሲቋቋም የነበረውን ፊውዳል ስርዓት ለመገርሰስ የተቋቋመ ድርጅት ስለነበረ ኢኒሽሊም ደግሞ ምንም አይነት ኢንተረስት አልነበረም ከኢዲዩ ጋር ግንኙነት ለማስተርም። ቱ ቢ ኦነስት ዩ ኢቨን የኤርትራ የትግራይ ሰሜናዊ ምስራቅ ቦታ እኛ የነበረን ቦታ ጋር ቢኖሩም ሞስት ፕሮባብሊ ልንዋጋ የምንችልበት የነበረን ሁኔታ ሊኖር የሚችል ይመስለኛል። አሁን ሳስበው ያኔ ሁላችንም የነበረን አመለካከት በጣም ግልጽ የሆነ ጸረ የአጼ ኃይለ ሥላሴ ጸረ ፊውዳል የሆነ ትግል ለማቋቋም ዛሬ ለመምራት የተነሳ ድርጅት እንትን ከነሱ ጋር ጥሩ ግንኙነት ለመስረት ይችል ነበር የሚል ግምት የለኝም። ፎርችነትሊ ፎር አስ ግን ፈጽሞ የተለየ አካባቢ ናቸው የነበሩት። አንፎርችነትሊ ፎር ዘም ደግሞ በእነሱ በወያኔ ተመተው ደግሞ እነሱ ብዙ ሊቆሙ አልቻሉ ማለት ነው። እና ከድርጅቶቹ ጋር የነበረው ግንኙነት እንግዲህ ይህን ይመስላል ማለት ነው።
እሺ፣ እናመሰግናለን አቶ መሀሪ። እንግዲህ ቀደም ሲል ያነሳናቸውን ጥያቄዎች አስመልክቶ አቶ ወንድሙ ነጋ መልስ እንዲሰጡባቸው አደርጋለሁ፣ ተጨማሪ ካሏቸው እና
አንዲት ነገር ላስተምር ካልሽ ከሆነ ኦኬ። እንግዲህ እኔ ብዙ ጊዜ የምናገረው አንዳንድ ወንድሞች እዚህ ቤቱ ውስጥ ያሉ ምናምን ሊገርማቸው ይችል ይሆናል። እኔ ስለ ሰራዊቱ ስናገር ከ1980 ስላለው ጊዜ ብቻ ነው ማውራት የምችለው። ከ1980 በኋላ ስለነበረ ሁኔታ የማውቀው ነገር የለኝም። በዛ በኩል ሊረዳችሁን የሚችል በከር ነው እና እዚህ ጋር አንዱ ቤት ውስጥ ያለፈው አዲቆሹ ከኢትዮ ጋር ተዋግተናል ይላል። ሀይሀት ነው አይዲያ ስለዝናል እና በከር የበለጠ እሱ ሊናገር ይችል ይሆናል። እኔ እስከ 1980
እሺ፣ እናመሰግናለን። ይህንንም እንግዲህ በሀሳባችን ውስጥ ይዘን ጥያቄዎቻችንን እንግዲህ ወደ ሁለቱም ጋር እናገራለን ማለት ነው። ያሁን ቀደም ብዬ እንደጠቀስኩት እንግዲህ ከዚህ በዚህ ጥያቄ ዙሪያ ጥያቄዎቹን ለማስታወስ ያክል ያው በኤርትራ የነበረው ቆይታ ላይ ያለ አስተያየት ካለ ተጨማሪ ኢህአሰ አሲምባ ከገባ በኋላ ያጀመራችሁት እንቅስቃሴው ጅማሬ ላይ የነበረው ሁኔታ ከሻቢያ ከጀብሃ ከትግራይ ነጻ አውጪ ማለት ህወሓት ከኢትዮጵያ ዲሞክራሲያዊ ህብረት ወይም ደግሞ ከደርግም ጋር የነበረውን ግንኙነት አስመልክቶ ተጨማሪ መልስና አስተያየት እንግዲህ እንዲሰጡን ማይኩን ለአቶ ወንድሙ ለቃለሁ። ከዛ በኋላ ሰረቀ ብርሃን ከአቶ ወንድሙ ቀጥለን ማይኩን ይዘህ እንግዲህ የአንተም ተጨማሪዎች እንዳሉ እርግጠኛ ነኝ። ማይኩን ይዘህ እንግዲህ ተጨማሪውን ትሰጣለህ ማለት ነው። አሁን ግን ማይኩን ለአቶ ወንድሙ ሰጣለሁ። አቶ ወንድሙ ካሉ እንግዲህ ቢቻል በቴሌፎን ቢሆን ጥሩ ነው፣ አሊያም እንግዲህ ስልክ እንትኑ ድምፁ ተስተካክሎ ከሆነ ቅድም በፓርቶክ ሞክሮ ስለነበረ ነው። ቢችሉ በስልኩ ናትና አንዳንድ ብስተጭኝ በመስመር ላይ ካለሸ ከያሻቸው ማለት ነው። ናትና አንዳንድ ስጭኝ። እሺ እንግዲህ አሁን እንግዲህ ማይኩን ትይዣለሽ ማለት ነው። ለቀዋለሁ። አቶ ማንደፍሮ ማይኩን አልያዙትም ነበር። እስቲ ማይኩን ያዙትና የሚሰሙኝ ከሆነ እንደገና ይሞክሩ። ማይኩን ያዙት።
አሁን ይሰማል? እንደገና ይከፈታል። ይህንን እድል ስለሰጣችሁኝ አመሰግናለሁ በድጋሚ። ፀሐዬ በሰፊው ከኤርትራ ጉዞ ጀምሮ መጀመሪያ ከህወሓትና ከሻዕቢያ ጋር ያለው ግንኙነት በሰፊው አብራርቷል። አንዳንድ የምጨምርባቸውን ነገሮች ጨምሬ ኢዲዩን በተመለከተ በሚለው ላይ ሀሳብ ለመስጠት ሞክራለሁ። በመጀመሪያ ደረጃ ሰራዊቱ ለምንድን ነው እሱ የዛን ከአንድ ዓመት ተኩል በላይ ኤርትራ የቆየው የሚለውን ትንሽ ምክንያቶች በወቅቱ የምናውቃቸውን እንትን ለማድረግ ሞክራለሁ። ኦብጀክቲቭ ነው። አንደኛ በስልሳ ስድስት ዓመተ ምህረት የመጀመሪያው አጋማሽ ህዝባዊ ኃይለ ጣት ሰሜን ኤርትራ ቆላማው ክፍል እንጂ በደጋማው አካባቢ ስላልተንቀሳቀሰ ህዝቡ የመንግስት ደጋፊ በመሆኑ የሚል እንትን ይሰጡ ነበረ። ሁለተኛ በምዕራብ በኩል ደግሞ ታች ቆላውን ለመዞር በህዝባዊ ኃይለ ጣትና በኢኤልኤፍ መካከል የነበረው ግጭት ተጨባጭ ችግሮች እንደነበሩ የሚጠቀሱ ነበር። ሁለተኛ ግን በርካታ እንቅስቃሴ ከሻዕቢያ ጋር በጋራ ተደርጎ ደጋውን ማቋረጥ በሚቻልበት ሁኔታ እንኳን ሻዕቢያ የሆነ ያልሆነ ሰንካላ ምክንያት በመፍጠር ይህን ጉዞ ከማቋረጡ በላይ የወያኔ መደራጀት በጎን ይረዳ እንደነበረ የሚታወቅ ነው እና ይሄ በደንብ መመዝገብ ያለበት ይመስለኛል። እና ልክ እኛ ከመግባታችን በፊት የካቲት 11 እነሱ ነበሩ አይተው ነው ካስገቡ በኋላ በየካቲት 23 መጋቢት ላይ ማለት የካቲት 23 67 ዓመተ ምህረት ነው የገባት ወደ አሲምባ ሜዳ መግባት የተቻለ። ከዛ በተረፈ ሌሎቹን ዝርዝሮች እሳቸው ማለት ፀሐይ ገብቶታል። በአሲምባም በኩል የተለያዩ ድርጅቶች ነበሩ ከህወሓትን በመለስ ለምሳሌ ታት የሚባል ድርጅት ነበር በኋላ ወያኔ የተመታው። ከዛ ጠርናፊት የሚባል ቡድን ነበረ ታስታውሱ እንደሆነ የሉል መንገሻ ስዩም ቡድን ነው። በነ ራዝማች ካሳይ ዶሪ እና በወንድ ብየው በደበሳይ ዶሪ ይመሩ የነበሩ ናቸው። እና እነዚህ ለማስታወስ ያክል በወቅቱ በእርግጥ ከሄዱ ጋር ምንም አይነት ግንኙነት አልነበረም። ከዛ በኋላ እንግዲህ እነሱም
ይቅርታ፣ ይቅርታ፣ በጣም ይቅርታ አቶ ማንደፍሮ፣ በፍጹም አይሰማም። እዚህም መሀሪ ምንም መስማት አልቻለም፣ እኔም አይሰማም ነበር። እና ከመጀመሪያው ጀምሮ እስቲ እንደገና ብትጀምርልን እናትና ስልኩን ትደዊ እና አቶ ማንደፍሮን በስልክ እንድናነጋግራቸው እንዲሆን ጠይቅሻለሁኝ። እና ልክ ደውለሽ ስልኩን ግንኙነት እንዳደረግሽ ማይኩን እለቅልሻለሁ። በዛ መሰረት እንቀጥላለን። እስከዛ ሰረቀ ብርሃን ማይኩ መያዝ ትችላለህ። እንግዲህ አቶ መሀሪም በስልክ ከዛ በኋላ ቀጥሎ እንዲመልሱ እናደርጋለን ማለት ነው። ሰረቀ ብርሃን ያዘው።
ቀጥል። አንተ ነህ የምትቀጥለው፣ አንተ ነህ የምትቀጥለው። ቀጥል፣ እንደገና ጀምርልን ብለሃለች። ከነበርክበት ቀጥል።